በደቡብ ክልል ኮንሶ ዞን የቀድሞ የሰገን አካባቢ ህዝቦች ዞን ዋና ከተማ ሰገን ውስጥ በተቀሰቀሰ ግጭት 7 ሰዎች መገደላቸውን የአይን እማኞች መሆናቸውን የገለጹ ነዋሪዎች ለአሜሪካ ድምጽ ተናገሩ። የክልሉ የሰላምና የጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ በግጭቱ የሞቱ ሰዎች ቁጥር በወታደራዊ የእዝ ትዕዛዝ እንደሚገለጽ ተናግረው ከ9000 በላይ ዜጎች ግን ከጉዳት ሸሽተው መፈናቀላቸውን ተቆመዋል። ግጭቱ አገር የማፍረስ ሴራ አካል ነው ያሉት ኃላፊው በቀጥታም ሆነ በተዘዋዋሪ ግጭቱን እየመሩ የነበሩ 69 ግለሰቦች በቁጥጥር ስር መዋላቸውንም አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የዚህን ዘገባ ዝርዝር እንደሚከተለው ያቀርበዋል።
የአይን እማኞች ነን ሲሉ ግጭቱን በተመለከተ ለአሜሪካ ድምጽ አስተያየት ከሰጡ የአካባቢው ነዋሪዎች ውስጥ አቶ በረከት ክፍሌ የግጭቱ መንስኤ የጎማይድና በዙሪያ ያሉ ቀበሌያት በልዩ ወረዳነት ለመደራጀት የሚያቀርቡት ጥያቄ ምላሽ አለማግኘቱ ነው ብሏል።
ትላንትና 4 ሰው ነው ሞተው፣ ዛሬ ጠዋት ደግሞ ሰገን ከተማ ዋና የዞኑ መቀመጫ የሆነችውን እያቃጠሉ ወደ 4 አረጋውያንን ጠርጥፈዋል። በገጀራ ህዝቡ አርሶ አደሩ በቃ ቤቱ ሲጥሎ ሸሽቷል። በጣም ከአቅማችን በላይ ስለሆነ መንግስት ካለ ይድረስልን ነው የምንለው።
የደህንነት ስጋት አለብኝ ሲል ማንነቱ እንዳይገለጥ ጠየቅን። ሌላ አስተያየት ሰጪ በበኩሉ እየደረሰ ያለውን ጉዳት ተከትሎ ቁጥራቸው በውል የማይታወቁ ዜጎች መፈናቀላቸውን ተናግሯል።
አሁን ህዝቡ ወደ ጋርዱላ የሚባል ወይም ብራሽ የሚባል ወረዳ ላይ ምሁሩም አጠቃላይ ህዝቡም እዛ አካባቢ ነው ሰፍሮ ያለው እና ብዙ ቤቶች ተቃጥለዋል። ብዙ የሰው ህይወትም ጠፍቷል። በመዋቅር ሰበብ ህዝብ ተፈናቅሏል። ህዝብ ህይወቱን አጥቷል። አርሶ አደር ከእርሻው ማሳ ተጓጉሎ ንብረቱ ሁሉ ወድሞ
በኮንሶ ዞን ስር አንተዳደርም የሚሉ ነገር ግን ጎማይደ የሚሰኝ አዲስ የልዩ ወረዳ መዋቅር ካልተመሰረተ ያሉ ቡድኖች ከኮንሶ ዞን መዋቅርና ከመንግስት የጸጥታ ኃይሎች ጋር ለሁለት ጎራ ተከፍሎ ካለፈው አርብ ቀን ጀምሮ ለተከታታይ ቀናት እየተዋጉ መሆናቸውን ነው አቶ በረከተ ገለጡት።
ልዩ ኃይሉም ለኮንሶ ነው እየወገነ ያለው። ሌላው ወገን እያጠቃ፣ ሌላው ወገን እየደገፈ ስላለ በመሀል ብዙ ዜጋ እየተጎዳ ነው። ደቡብ ክልል ካለ ፈጣን ምላሽ እንዲሰጠን እንፈልጋለን።
በግጭቱ የንብረት ውድመትና የህይወት መጥፋት ጉዳት እየደረሰ መሆናቸውም ተናግሯል። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ግጭቱ በመዋቅርና በአደረጃጀት ሰበብ የሰለጠነና የሰላም መንገድ ያልመረጡ በውል የሚታወቁ ከሩቅ ሆነ ከቅርብ ተልእኮ የወሰዱት ጥቂት ግለሰቦች የሚፈጽሙት እኩይ ድርጊት ነው በማለት ተናግሯል። አቶ አለማየሁ ድርጊቱንም አገር ከማፍረስ ሴራ ለይቶ እንደማይቀበሉ ተናግረው በአጭር ጊዜ ውስጥ እርምጃ በመውሰድ እንደሚያስቆሙ አረጋግጧል።
አሁን አይጠቅመንም፣ ምክንያታዊ ሆነን ነው መተማመን ያለብን። በውይይት ነው የሚፈታው። ተገቢ አይደለም። ሰላማዊ የሆኑ ሰዎች ላይ ጉዳት አይድረስ፣ ዜጎች አይሞቱ። ዜጎች ሲኖሩ ነው የልዩ ወረዳ የቀበሌ የምናምን የሚባለው ጥያቄ የሚመለሰው የሚል መንግስት በስፋት ለመምከር ሞክሯል። ከህዝብ ጋር ውይይት ለማድረግም ሞክሯል። አሻፈረኝ ብሎ በስተጀርባው የተለያዩ አጥፊ ተልእኮ ያላቸው ሰዎችም የሚያግዛቸው አንዳንዱ ደግሞ የግል ባለሀብቶችን ጨምሮ ትጥቅ በመግዛትም ጭምር የሚያግዛቸው የግል ኮንሰርን ያላቸው ሰዎችም ጭምር ተሳታፊ የሆኑበትና ጥፋት እየሰሩ እየቀጠሉ ያሉበት ሁኔታ ስለነበር ሀገር ለማፍረስ በሚያግዝ መንገድ ለነዛ ለጠላት ኃይሎች ግብአት በሚሆን መንገድ እንደገና ቤት ማቃጠል የጸጥታት የአካላት ላይ ጥይት መተኮስ ተጀምሯል። በዚህ ምክንያት ህዝቡንም ሀገርንም ማዳን ተገቢ ስለሚሆን የጸጥታ ተቋሙ በተደራጀ መንገድ ይህ አጥፊ ድርጊት ውስጥ የገባውን ሰው ከንጹሃን ዜጎች ለይቶ ለማረም ኦልሬዲ የጸጥታ ተቋሙ በተደራጀ መንገድ የኦፕሬሽን ስራ ጀምሯል። እዚህ አጥፊው ኃይል ላይ
የአካባቢው ነዋሪዎች ተገደሉ ስላሏቸው ግለሰቦች መረጃው ተጣርቶ በወታደራዊ እዝ ትእዛዝ መሰረት እንደሚገለጥ ተናግረው ሌሎች ጉዳቶችን አብራርቷል።
ንብረት ላይ እንደቀድሞው መሰረታዊ የሚባል ጉዳት ሳይደርስ መከላከል ችለናል። የተወሰነ ጥቂት የሚባሉ 1-3 ቤቶችን አቃጥለዋል። ከዚህ ውጭ የእኛ የጸጥታ ተቋም ባለሙያዎች ላይ የተወሰነ 1-3 ላይ የአካል ጉዳት ደርሷል። ከዚህ ውጭ ሌላው አሁን ከትላንትና ጀምሮ በኦፕሬሽን ሂደት ውስጥ ስላለ ተለይቶ ለማረም የተሰራውን ስራ በሚሊተሪ ተቋሙ ተገምግሞ ተለይቶ ሲመጣ መረጃ የምንሰጣችሁ ነው የሚሆነው።
በወንጀሉ ተጠርጥረው የተያዙ ግለሰቦች ስለመኖራቸውና ስለተፈናቀሉ ሲቪሎችም ተናግሯል።
እስከ ትላንትና ድረስ 9730 አካባቢ ያው ይሄ ጫና ሲበዛበት ወደ ሌላው ሰላማዊ ወደ ሆነ ቀበሌ መጠጋት ስራ የሰሩ አሉ። እስካሁን ወደ 12 የሚሆኑ ሰዎችን ይዘናል። ኮንሶ አካባቢ ወደ 57 የሚሆኑ ይሄን ድርጊት ያስተባብሩ የነበሩ ከዚህ ከጁንታውም ጋር ትስስር ያላቸው ሰዎችንም ጭምር ይዘናል። ሀገር ለማፍረስ ከጫፍ ጫፍ ላይ እንደዚህ አይነት ሰዎች ተልእኮ ተሰጥቷቸው እየሰሩ ስለሆነ ይሄን አጠናክረን የምንቀጥል ነው የሚሆነው።
አቶ ለማየሁ ወጣቶች በማያውቁት ሥራ ውስጥ ተሳትፈው መንግስት የህብረተሰቡን ሰላም ለማረጋጋት ሲል የሚወስደው እርምጃ ሰለባ እንዳይሆኑ ማሳስቧል። ቀደም ሲል በሰገን አካባቢ ህዝቦች ዞን መዋቅር ውስጥ ከነበሩ 5 ወረዳዎች ውስጥ የኮንሶ ህዝብ በዞን ተዋቅሮ መውጣቱን ተከትሎ ሌሎችም 4 ወረዳዎች በልዩ ወረዳነት ተዋቀሩ ሲሆን የዞን ከተማ የነበረችው ሰገን ከተማና በዙሪያው ያሉ ከደራሼ ከቡርጅና ከአማሮ እንዲሁም ከኮንሶት ወጣቱ 9 ቀበሌያት ላለፉት 3 አመታት በልዩ ወረዳ ስር ለመደራጀት ጥያቄ ያቀረቡ ቢሆንም ህገ መንግስታዊ መስረት ስለሌለው ከህዝብ ጋር ከስምምነት በመድረሱ አልተፈቀደም ብሏል። ከወራት በፊትም ተመሳሳይ ግጭት ተከስቶ ጉዳት ማድረሱን መዘገባችን ታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ